ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ጥቅማ ጥቅምና የደሞዝ ጭማሪ የጠየቁ የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ዛሬ የስራ ማቆም አድማ ጀመሩ።
ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ አስተዳደራዊ በደልና አስተዳደራዊ እንትኖች ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው።
የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ናቸው። የኢትዮጵያ አየር መንገድ በረራ ሙሉ ለሙሉ አለመስተጓጎሉን የሲቪል አቪዬሽኑ ባለስልጣን ገልጿል።
ሊያሰራን የሚችል የሰው ኃይል አለ እና ምንም የሚያስቸግረን ነገር አይፈጠርም።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኮሎኔል ወሰን የለ ሁነኛውን ነው የሰማችኋቸው። ዘገባውን ይዘናል።
የቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመር እና ሌሎች ስድስት የክልሉ ምክር ቤት አባላት በዛሬው ዕለት በቁጥጥር ስር ዋሉ።
እና ተጠያቂ እንግዲህ አምራሩ ነው። አምራሩ ነው ደግሞ በተያዙ በቁጥጥር ስር በዋሉት ፕሬዝዳንት አብዲ ኡመር ማህሙድ የሚመራ ስለሆነ ያው ሰፊያና ሰፊ ስለሚገኝ ሶሲያም በዛሬው ዕለት በቁጥጥር ስር ውለዋል ነው ነው።
ጂጂጋ ከተማ የሚገኙት የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ናቸው ማብራሪያ የሰጡን፣ ይዘናቸዋል።
በሌላ ዘገባ በውጭም ሆነ በሀገር ውስጥ ያሉ የክልል ተወላጆች ምሁራን አሁን የተገኘውን ለውጥ ለማስቀጠል የሚያስችል ምክክር እያካሄዱ ይገኛሉ።
በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርከት ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን።
የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ናቸው። ሙሉ ዘገባውን ይዘናል።
ከዚሁ ጋር በተያያዘም የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የነበረው መደበኛ ስብሰባ አስመልክቶ ለደረሰበት ውሳኔ ትላንት መግለጫ አውጥቷል። እሱንም የተመለከተ ዘገባ ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመር እና ሌሎች ስድስት የክልሉ ምክር ቤት አባላት በዛሬው ዕለት በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገለጹ። ኮሚሽነሩ ሐምሌ 27 2010 ዓ.ም በቀድሞ የክልሉ ፕሬዝዳንት አመራር ሰጭነት በተቀነባበረ ወንጀል የ96 ሰዎች ሕይወት ማለፉን ተናግረዋል።
ዩናይትድ ስቴትስ ሩሲያ ላይ የጣለችው አዲስ ማዕቀብ ዛሬ ተግባራዊ መሆኑ ተገለጸ። ማዕቀቡ ሩሲያ እንግሊዝ ውስጥ የነበሩትን አንድ የቀድሞ ሰላይ ሰርጌ ስክሪፓልና ሴት ልጃቸውን ዩላ በመመረዝ ላይ ላደረሰችው ጥቃት ምላሽ መሆኑም ታውቋል። ክሬምሊን ለማዕቀቡ አጸፋውን ከመስጠቱ አስቀድሞ የተሟላ ምርመራ እንደሚያካሄድና ምላሹም የሩሲያ ጥቅምን በማስጠበቅ መልኩ እንደሚሆን አስታውቋል። ማዕቀቡ ከሁለቱ ወገኖች መካከል የሚካሄደውን ውይይት አስቸጋሪ ያደርገዋል ሲል የሩሲያ የውጭ ጉዳይ ሚኒስቴር እንዳስታወቀው የሮይተርስ የዜና አውታር ዘግቧል። ማዕቀቡ አንዳንድ የገንዘብ እርዳታና ከሩሲያ ጋር የነበረውን የጦር መሳሪያ ሽያጭ እንዲቋረጥ የሚያደርግ እንደሆነም ታውቋል።
በመጨረሻም የቪየትናም ጥገኝነት ፈላጊዎች የጫነ ጀልባ በአራት ዓመት ውስጥ ለመጀመሪያ ጊዜ አውስትራሊያ መግባቱ ተገለጸ። ባለስልጣናት እንዳስታወቁት መርከቡ ትላንት እሁድ ኩዊንስላንድ ውስጥ ሲያርፍ የፖሊስ ባለስልጣናት በሰጡት ቃል ከጥገኝነት ፈላጊዎች መካከል 15 ያህሉ በቁጥጥር ስር ውለዋል። አውስትራሊያ እንደ አውሮፓውያን አቆጣጠር በ2014 ዓ.ም በአጎራባች ባህር በኩል የሚገባ ጥገኝነት ፈላጊን ላለመቀበል ጠንከር ያለ የኢሚግሬሽን ሕግ ማውጣቷ ይታወሳል።
አንድ የአፍጋኒስታን ዜና ይቀረናል። በአፍጋኒስታን ፖሊሶች ገለጻ መሰረት የጎረቤት ታጂኪስታን አውሮፕላኖች ባካሄዱት የቦምብ ጥቃት 6 ሕገወጥ የሱስ አስመጪ ጽጽ አዘዋሪዎችን ገደሉ። ከጥቃቱ በኋላም ሁለት የድንበር ጠባቂዎች መገደላቸው ታውቋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። ጥቅማ ጥቅምና የደሞዝ ጭማሪ የጠየቁ የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ዛሬ የስራ ማቆም አድማ ጀምረዋል። የሀገሪቱን የአየር ክልል በሙሉ ለመዝጋት መሞከር ተገቢ አይደለም ያለው የኢትዮጵያ ሲቪል አቪዬሽን ባለስልጣን በበኩሉ ያንን ለማካካስ በተደረገ ጥረት ምንም አይነት የበረራ መስተጓጎል አለመጋጠሙን አስታውቋል። የአየር ትራፊክ ተቆጣጣሪዎች ማህበር ግን የተያዘው አካሄድ የሀገሪቱን የአየር ክልል አደጋ ላይ ይጥላል ብለዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል።
የኢትዮጵያ ሰማይ ዛሬም ስራ አላቆመም። ከየቦታው የተነሱት ለማረፍ የሚያኮበኮቡት አውሮፕላኖች ሲመላለሱበት ሲንቀሳቀሱበት ውለዋል። ከቅርብ ከሩቅ እያማተሩ ያንን እንቅስቃሴ የሚያሳልጡት የሚቆጣጠሩት የሰማይ ምድብተኞች ግን አድማ ጀምረዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ የጀመሩት ረዘም ላለ ጊዜ ሲጠይቁ የቆዩት የደሞዝና የጥቅማጥቅም ጥያቄ ምላሽ ባለማግኘቱ እንደሆነ ገልጸዋል። ይህንን መነሻ ያደረገ ደብዳቤም ለጠቅላይ ሚኒስትር ዶክተር አብይ አህመድ ማስገባታቸውን አስታውሰዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ለአሜሪካ ድምጽ ሲያብራሩ አድማውን የጠራው ማህበሩ አለመሆኑን ጠቁመዋል። ሰራተኛው ራሱ ካለበት ጫና ተነስቶ የጠራው ነው ብለዋል። የደሞዝ ጭማሪ ጥያቄውንም ለጠቅላይ ሚኒስትር ዶክተር አብይ አህመድ ባስገቡት ደብዳቤ ከተንጸባረቀው አንጻር አብራርተዋል።
አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይንም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል። በዛ ደረጃ እንኳን ባትከፍሉም በዛ ግማሽ እንኳን ልትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ አስተዳደራዊ በደልና አስተዳደራዊ እንትኖች ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው።
ስለዚህ ከደሞዝ ሌላ አስተዳደራዊ በደሎች የሚሉ ማንስታቸዋል ማለት ነው?
ከዚህ በፊትም የዛሬ 2-3 ዓመት እንደዚሁ በዚሁ ኬስ ተነስቶ ነበርና ከሚኒስትሪ መስሪያ ቤት በተቀመጠ ፍኖተ ካርታ መሰረት ምንም መስሪያ ቤት ውስጥ አሉ የተባሉ ችግሮች ሁላ ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥ ማኔጅመንቱ እንደገና 41 ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ፍኖተ ካርታው። ያንን መሰረት አድርገው አንዱም ተግባራዊ አልተደረገም ከ3 ዓመት በኋላ።
በዚህ አድማ ምክንያት ምንም አይነት የበረራ መስተጓጎል አለመከሰቱን የገለጹት ደግሞ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኮሎኔል ወሰንየለህ ሁነኛው ናቸው። በረራዎች እንዴት እንዳልተስተጓጎሉም ለአሜሪካ ድምጽ አስረድተዋል።
እየሰሩ ያሉት ከነዚህ ውጪ ያልፈረሙት የሀገሪቱ አየር ክልል መዘጋት የለበትም፣ ይሄ ከፍተኛ የሀገር በደልና ሀገር ላይ ትልቅ ጥፋት መፈጸም ነው የሚሉት ናቸው እየሰሩ ያሉት እንጂ ከነዚህ ከ74 ውስጥ አንድም ሰው ገብቶ በስራ ላይ የለም።
ከዚህ በፊት ባደረግነው ቃለ ምልልስ ኮሎኔል ወሰንየለህ የኢትዮጵያን አየር ክልል በአጠቃላይ ለመቆጣጠር በቀን 28 የሚሆኑ ትራፊክ ተቆጣጣሪዎች ይገባሉ ብለውኝ ነበረ። በፈረቃ ነው የሚሰሩት። በቀን 28 ሰው ነው የኢትዮጵያን አየር አጠቃላይ ለመቆጣጠር የሚገባው ብለውኛል። ያን ያህል መጠን አገኛችሁ ማለት ነው? በቀን ያውም በፈረቃ ነው የሚሰሩት። እንግዲህ
በቁጥሩ እንግዲህ ያደረግነው ምንድን ነው፣ ይህን ቁጥር ለማሟላት ከተለያየ ጥረት እየተደረገ ነው። ነገር ግን አሁን በቂ በየደረጃው ባሉ የቁጥጥር ቦታዎች በቂ የሰው ኃይል አግኝተን ነው ስራው የተጀመረው። አለበዛ በእያንዳንዱ ያው በሌየር የተከፋፈለ ነው፣ ማለትም በከፍታ የተከፋፈለ ነው። ከግራውንዱ መካከለኛው የአየር ከፍታ ላይ፣ ከዛ በኋላ በከፍተኛ ደረጃ ወይም በከፍታ ላይ ያለውን ነው። በእነዚህ በቂ የሰው ኃይል አግኝተናል። ቁጥሩ አሁን በየጊዜው እየጨመረ ስለመጣ ይሄ ነው ልል አልችልም፣ ግን ሊያሰራን የሚችል የሰው ኃይል አለ እና ምንም የሚያስቸግረን ነገር አይፈጠርም።
ለምን ያህል ጊዜ ያስቀጥላችኋል? አሁን ያለው ቁጥር
በተከታታይ ምንድን ነው እኛ ያሰብነው የሰው ኃይል እየጨመርን፣ አንደኛ ሰልጣኞች አሉን፣ እነሱንም በፍጥነት እያሰለጠን ካስፈለገም ከሌላም ሀገር ኮንትሮለሮች አምጥተን፣ ምክንያቱም የሀገሪቷ አየር ክልል በፍጹም መዘጋት የለበትም ለአንዴ ቀም አይዘጋምም። እንደምታውቀው ከአፍሪካ ትልቁ አየር መንገድ የነው ከመቶ አውሮፕላኖች በላይ መሬት ላይ ልናስቀምጥ አንችልም። ይሄ በአገሪቱ ኢኮኖሚ ላይ በህብረተሰቡ ላይ በፖለቲካውም በሶሻሉም ላይ የሚያመጣው ጫና በጣም ከፍተኛ ስለሆነ በቃ ቀጥሎ በምንም ጊዜ አይቆም ዝም ብሎ ይቀጥላል ብዬ ነው ማምነው። የኢትዮጵያን ኤርስፔስ ለመስጋት ስልጣን ያለው አካል ሌላ አካል ነው። እነዚህ ሰዎች አይደሉም። እነዚህ አየር ትራፊክ ተቆጣጣሪዎች አይደሉም። አስተሳሰቡም ስህተት ነው።
የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ግን መፍትሄው የሰራተኞችን ጥያቄ መመለስ እንደሆነ ይገልጻሉ። ሌሎችን ተክቶ ለማሰራት እየተሄደ ያለበት መንገድም የአገሪቱን የአየር ክልል አደጋ ላይ ይጥላል ባይ ናቸው።
ስራ ላይ አክቲቭ ኮንትሮለር ሆኖ ከማገልገል ካቆሙ 10-15 ዓመት ያለፋቸውን በኃላፊነት ደረጃ ላይ ያሉ ባለሙያዎችን እንዲሁም ጥቂት ስልጠና ላይ ያሉ በአሰልጣኝነት ላይ ያሉ ሰራተኞችን ወይንም ከሌላ ክፍል የማኔጅመንት ፖዚሽን ባላቸው የቀድሞ ኮንትሮለሮች ነው ለመጠቀም የሞከረው። አሁን ደግሞ በሰማሁት መረጃ መሰረት የረዳት አየር ትራፊክ ተቆጣጣሪ ስልጠና ላይ ያሉ ነበሩ። የቲዎሪ ጨርሰው ወደ ሲሙሌሽን የገቡ የነበሩ የጀመሩ ነበሩ። እነሱንም ወደ ስራ ተጭኗቸው ገብተው እየሰሩ እንደሆነ ሰምቻለሁ።
ስለዚህ ይሄ ግን እናንተ አካሄዱ ተገቢ አይደለም፣ የሚያዛልቅ አይደለም ነው የምትሉት?
አዎ፣ የአየር ክልሉን አንደኛ ስልጠና እንኳን የጨረሰ ሰው አንድ ወር እስከ ሶስት ወር የስራ ላይ ልምምድ ማድረግ አለበት አክቲቪ ለመስራት በሰው ከጎኑ ሆኖ እያገዘውና ኦብዞርብ ትሬኒንጉን ከጨረሰ በኋላ ነው ወደ ስራ የሚገባው።
አድማ የጀመሩት የአየር ትራፊክ ተቆጣጣሪዎች በገዛ ፈቃዳቸው ስራቸውን እንደለቀቁ ይቆጠራል ብሏል የኢትዮጵያ ሲቪል አቪዬሽን ባለስልጣን። የአየር ትራፊክ ተቆጣጣሪዎች ማህበር ግን ይህ ራሱ የአስተዳደር በደል እንደሆነ ነው የሚገልጸው። አድማው እስከ መቼ እንደሚቀጥል ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የቀድሞ የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመር እና ሌሎች ስድስት የክልሉ ምክር ቤት አባላት በዛሬው ዕለት በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገለጹ። ኮሚሽነሩ ሐምሌ 27 2010 ዓ.ም በቀድሞ የክልሉ ፕሬዚዳንት አመራር ሰጭነት በተቀነባበረ ወንጀል የ96 ሰው ህይወት ማለፉን ተናግሯል። ጽዮን ግርማ ዝርዝር አላት።
የኢትዮጵያን ሶማሌ ክልል ሲያስተዳድሩ የነበሩትና በቅርቡ ከስልጣናቸው የተነሱት አብዲ መሐመድ ኡመር ወይም በቅጽል ስማቸው አብዲ ኢሌ በመባል የሚታወቁት የቀድሞ ፕሬዚዳንት በክልሉ ነዋሪዎች፣ በተቃዋሚዎች፣ በሀገር ውስጥና በዓለም አቀፍ የሰብአዊ መብት ተሟጋቾች ከፍተኛ ቅሬታና አቤቱታ ሲቀርብባቸው ቆይተው ዛሬ በቁጥጥር ስር መዋላቸው ተነግሯል። አቶ አብዲ ኢሌ በዛሬው ዕለት አዲስ አበባ ከተማ በተለምዶ አትላስ እየተባለ ከሚጠራው አካባቢ ከሚገኘው መኖሪያ ቤታቸው በፌዴራል ፖሊስ አባላት ታጅበው በቁጥጥር ስር ሲውሉ ታይተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በጉዳዩ ላይ ማብራሪያ እንዲሰጡን ጠይቀናቸዋል። ነገር ግን ማምሻውን በሶማሌ ክልል ጅጅጋ ከተማ የሚገኙ በመሆናቸው በአስቸጋሪ የስልክ ጥራት ውስጥ አነጋግረናቸዋል።
ለረጅም ጊዜ የኢትዮጵያ ሶማሌ ክልል የተለያዩ የመልካም አስተዳደር ችግሮች በከፍተኛ ሁኔታ ብሌም ሲደረግ የቆየ ክልል እንደሆነ ይታወቃል። በተለይ ቅርብ ጊዜ ወዲህ ዶክተር አብይ ወደ ስልጣን ከመጡ በኋላ በሀገሪቱ በአጠቃላይ በተካሄደው የሪፎርም በተቀጣጠለው የሪፎርም አጀንዳ ውስጥ ሶማሌ ክልል ለማስገባት ያው እየተደረገ በነበረው ጥረት በተለይ ህዝቡ ራሱ ከዚህ ሁኔታ ለማወቅ ትንፈርሶ ይበረበት ሁኔታ ተስተውሎ ነበር። በየ ቦታው እንግዲህ ህዝቡ ለለውጡ ፍላጎቱ ሲያሳይ፣ ግን የክልሉ አመራር ከለውጡ ጋር የመዋሀድ ችግር ገጥሞት ያው ህዝቡን ለማደናቀፍ እየሞከረ የነበረበት ሁኔታ ይስተዋል ነበረ። ሆኖም ግን ያው የፌዴራል መንግስት ሁኔታውን በጥሞና የማግባባት ስራ እየሰራ ለውጡ በአሚኬል በሆነ መንገድ እንዲካሄድ አመራሩም ለውጡም እንዲፈቅድ የማድረግ ስራዎች ሲሰራ ቆይቶ ነበር። ግን የክልሉ አመራር ለዚህ ተገዢ የመሆን ፍላጎት ስላልነበረው ሐምሌ 27 በተከሰተው ከፍተኛ የሆነ በጅጅጋ ከተማ በአመራሩ የተቀነባበረ ከፍተኛ የሆነ ወንጀል ነበር። በጣም ብዙ ዋናው ተጠያቂ እንግዲህ አምራሩ ነው። አምራሩ ደግሞ በተያዙት ወንጀል ስር በዋሉት ፕሬዚደንት አብዲ ኡመር ማህሙድ የሚመራ ስለሆነ ያው ሰርተና ሰርተ ስለሚገኝ ሶስት በደረጃ ተቆጥሮ ባል ነው።
ኮሚሽነር ዘይኑ ጀማል እንደተናገሩት የሶማሌ ክልል ለረጅም ጊዜ ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምበት የሚገለጽና የሚወቀስ ክልል ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ አመራሩ የለውጡ አካል እንዲሆንና ችግሮች እንዲስተካከሉ ከፍተኛ ጥረት ተደርጎ አልተሳካም። ይባስ ብሎም ሐምሌ 27 2010 ዓመተ ምህረት በቀድሞ ፕሬዝዳንት አብዲ ኢሌ አመራር የተቀነባበረ ወንጀል ተሰርቶ 96 ሰዎች ህይወታቸው አልፏል። በጣም ብዙ ንብረት ወድሟል፣ ተዘርፏል፣ ቤተክርስቲያን ተቃጥሏል፣ ባንኮችም ተዘርፈዋል። በዚህም ምክንያት እርሳቸውና በስራቸው የሚገኙ ወደ 6 የሚጠጉ አመራሮች በዛሬው ዕለት በቁጥጥር ስር ውለዋል ብለዋል። በአሁኑ ሰዓትም በፌዴራል ፖሊስ ስር እንደሚገኙ ገልጸው በጣም በቅርቡ ፍርድ ቤት ይቀርባሉ ብለዋል። የኢትዮጵያ ሶማሌ ክልል ምክር ቤት በትላንትናው ዕለት አቶ አብዲ ኢሌን ጨምሮ 7 የክልሉ ምክር ቤት አባላት ያለመከሰስ መብታቸውን ማንሳቱን ይፋ አድርጓል። እነዚህ ያለመከሰስ መብታቸው የተነሱት አቶ አብዲ ጀማል ቀሎምቢ የክልሉ ጠቅላይ አቃቢ ህግና ፍትህ ቢሮ ኃላፊ፣ ወይዘሮ ረሃማ ሙሐሙድ የሴቶችና ህጻናት ጉዳይ ቢሮ ኃላፊ፣ አቶ ኢብራሂም መሐመድ የትምህርት ቢሮ ኃላፊ፣ አቶ ዴቅ አብዱላሂ የውሃ ሀብት ልማት ቢሮ ኃላፊ፣ አቶ ኢብራሂም መሐመድ ሙባረክ የጅጅጋ ከተማ አስተዳደር ከንቲባ፣ እንዲሁም የሶኢዴፓ የፖለቲካ ጉዳዮች ኃላፊ አቶ ኡመር አብዲ ናቸው። ኮሚሽነር ዘይኑ እነዚህ 6 ሰዎች ከቀድሞ ፕሬዝዳንት አቶ አብዲሌ ጋራ መታሰራቸውን አረጋግጠዋል። ቅዳሜ ዕለት ለሀገር ውስጥና ለውጭ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ያለውን ወቅታዊ ሁኔታ በተመለከተ ከጋዜጠኞች ተጠይቀው በክልሉ የነበረው የመብት ጥሰት ከዚህ ቀደም ተሰምቶ ከሚያውቀው የከፋ መሆኑን ተናግረው ነበር።
ጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው፣ ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት 10 ቀናት ሰፊ ንግግር ስናደርግ ቆይተናል። እዚያ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ በፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑ ያጠራጥራል። ብዙ የሚያስተነግጡ ነገሮች ተከናውኗል። እዚያ አካባቢ ለምሳሌ በማረሚያ ቤት የሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አይደለም የሚለውን ትተን፣ ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመውም ነገር እንደዛ አይነት መልክ አለው።
ጠቅላይ ሚኒስትር አብይ አህመድ ይህንን በይፋ ከመናገራቸው አስቀድሞ ከጥቂት ወራት በፊት ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ልክ እንደ ሞቱት ነን በሚል ርዕስ ባወጣው ባለ 88 ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በሚል በሚታወቀው እስር ቤት ውስጥ ዜጎች በዘፈቀደ ለዓመታት ታስረው አሰቃቂ ስቃይና ድብደባ እንደሚፈጸምባቸው ይፋ አድርጎ ነበረ። ድርጅቱ ቃለ መጠይቅ ያደረገላቸውና ለደህንነታቸው ሲባል ስማቸው የተቀየረ የቀድሞ እስረኞችን ጠቅሶ በሪፖርቱ ላይ እንዳሰፈረው እስረኞቹ በመላው እስረኞች ፊት ልብሳቸውን አውልቀው እርቃናቸውን አድርገው እንደደበደቧቸው ማስረዳታቸውንም ተናግሮ ነበር። የሂውማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፊሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶም ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞች ፍርድ ቤት ባለመቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች የተለየ ነው ብለውን ነበር።
Somali region, of course, is a slightly different situation where there is absolutely
የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው 70 የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት 4ቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግስት ባለስልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዝዳንት አብዲ አሌ ድረስ ተጠያቂ ናቸው።
በወቅቱ የሶማሌ ክልል የኢንፎርሜሽን ሚኒስቴር የሆኑት አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉ ማስተባበላቸው ይታወሳል። ጥቂት ቆይቶም እንደተባለው ሐምሌ 27 ቀን 2010 ዓ.ም በክልሉ ከፍተኛ የሆነ የግድያ እንደዚሁም ደግሞ ንብረት መዝረፍ መውደምና በሰዎች ላይ የአካል ጉዳት መድረሱን መዘገባችን ይታወሳል። በሌላ በኩል በክልሉ የኢንተርኔትና የስልክ አገልግሎት መቆራረጡ ሲዘገብ ቆይቷል። ይህንኑ በተመለከተም በዛሬው ዕለት ያነጋገርናቸው የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ዘይኑ ጀማልን ስናነጋግር የስልክ ጥራቱ በጣም አስቸጋሪ እንደሆነ በዳመጣችሁት ድምጽ ላይ መገንዘባችሁ ይገመታል። ይህንን በተመለከተ ባለፈው ሳምንት ጠይቀናቸው የነበረው የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ኃላፊ አቶ አብዱራሂም ይህንን ምላሽ ሰጥተውን ነበር።
ለምሳሌ ከባለፉት 2-3 ቀናትና ከዛም በላይ በቦዴ ቀብሪ ዳር እንደዚህ አካባቢዎች አገልግሎት ተቋርጧል። ሶ ዋንኛው ምክንያት እዛ ጋር የደረሰ የፋይበር ኦፕቲክ ኬብል መቆረጥ አደጋ እና ሁለቱን ነገር ብንለያያቸው፣ አሁን ቀደም ሲል አንቺ እንደገለጽሽው የተለዩ ቦታዎች አሉ። ከአገልግሎት ጥራት አንጻር፣ ከኔትወርክ መቆራረጥ አንጻር የሚታዩ በደጋሚ ደግሞ እነዚህ ከፋይበር ኦፕቲክ ኬብል ከመቆረጥ ከአደጋ ጋር ተያይዞ ደግሞ የሚቋረጡ አገልግሎቶች አሉ።
አቶ አብዱራሂም አህመድ ይህንኑ በተመለከተ ድርጅታቸው ከፍተኛ ጥረት እንደሚያደርግና በቅርቡም ሁሉም የኔትወርክ ጥራት እንደሚስተካከል ገልጸውልናል። ኮሚሽነር ዘይኑ ጀማል በበኩላቸው በዛሬው ዕለት በጅጅጋ ከተማ እንደሚገኙ ገልጸው የክልሉ ሕዝብ አዲሱን በምክትል ፕሬዝዳንት ማዕረግ የተሾሙትን ፕሬዝዳንት ከፍተኛ አቀባበል አድርጎ እንደተቀበላቸውና በከተማውም ጸጥታ መስፈኑን ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባ እናልፋለን። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ለሁለት ቀናት ስብሰባ አካሂዶ ነበር። ማዕከላዊ ኮሚቴው ከስብሰባው በኋላ ባወጣው መግለጫ የድርጅቱ አመራር ለህዝቡ ሰላምና ልማት አስፈላጊ መስዋዕትነት ለመክፈል መዘጋጀቱን ገልጿል። 13ኛው የፓርቲው ጉባኤን አስመልክቶ መወያየቱን የገለጸው ማዕከላዊ ኮሚቴ ለጉባኤው በማንኛውም መንገድ ለመሰናከል የሚደረግ እንቅስቃሴን እታገላለሁ በማለት መግለጫ ሰጥቷል። ህገ መንግስታዊ ስርዓትና የህዝቡ ክብርና ጥቅም አስቀድሞ የፖለቲካ ፓርቲዎች በጋራ አጀንዳ ለመስራት ዝግጁ ነን ብለዋል። ሙልጌታ አጽባህ ከመቀለ ሙሉን መግለጫ ልኮልናል።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናትን ባካሄዱ ስብሰባ የክልሉና የሀገሪቱ ወቅታዊ ሁኔታዎች መሰረት በማድረግ በልማት ቀጣይ ፖለቲካዊና ማህበራዊ ስራዎች ውይይት ማካሄዱ ባወጣው የአቋም መግለጫ አመላክቷል። የልማትና የመልካም አስተዳደር እንዲሁም የዲሞክራሲ ስራዎችን ወደ ከፍተኛ ደረጃ ለማሳደግ በምሁራን የተካሄዱ ጥናቶች የደረሱበት ደረጃ የህዝቡን ፍላጎት በሚያሟላ መንገድ አቅጣጫ ማስቀመጡም ገልጿል። በትግራይ የተለያዩ አካባቢዎች የኢትዮጵያና የኤርትራ የሰላም ሂደት በመደገፍ በህገ መንግስቱና ፌዴራላዊ ስርዓቱም እየደረሰ ያለው ጥቃት በመቃወም የተካሄደ ሰላማዊ ሰልፍ የህዝቡን ብስለትና ጥንካሬ የሚያሳይ ነው ሲልም አድንቆታል። በተጨማሪ የህዝቡ የድርጅቱ አባላትና አመራሩ አንድነት አስፈላጊ ነው ያለው ማዕከላዊ ኮሚቴው በአንድነታችን ላይ የሚደረግ ዘመቻ እንታገለዋለን ሲል ገልጿል። የድርጅቱ አመራር ለአንድነት ለሰላምና ለልማት አስፈላጊ የሆነ መስዋዕትነትም እከፍላለሁ ብሏል። የድርጅቱ ቀጣይ ጉባኤ አስመልክቶ እንደተወያየም ማዕከላዊ ኮሚቴው ባወጣው መግለጫ አመላክቷል። ጉባኤውም በአሁኑ ጊዜ ያለውን ትግል መሰረት ያደረገ ድርጅቱ ጠንክሮ የሚወጣበትም ይሆናልም ብሏል። ፓርቲው በጉባኤውም ዲሞክራሲያዊ በሆነ አንድነቱና ጽናቱን ጠብቆ በአሁኑ ጊዜ በክልሉና በአገሪቱ ያጋጠሙ ያሉትን ፈተናዎች ብሎ ባስቀመጣቸውን ለመከላከል በሚያስችል ሁኔታ ሊሆን እንደሚገባም መወሰኑም ገልጿል። የድርጅቱ 13ኛ ጉባኤ በማንኛውም መንገድ ለመረበሽ የሚደረግ እንቅስቃሴ ከህዝቡና ከአባላቱ ጋር በመሆን እንደሚቋቋሙም እምነቱን ገልጿል። በትግራይ ክልል በህጋዊ መንገድ የሚደረግ የተደራጀና ያልተደራጁ የፖለቲካዊ እንቅስቃሴዎች ዲሞክራሲውን ለማጎልበትና የህዝቡን ሁለንተናዊ ጥቅም ለማረጋገጥ ያለው ትርጉም የላቀ መሆኑም ማዕከላዊ ኮሚቴው በመግለጫው አመላክቷል። ከሁሉም ህገ መንግስታዊ ስርዓቱና የህዝቡን ክብርና ጥቅም አስቀድመው ከሚሰሩ ፓርቲዎች የጋራ አጀንዳ በመያዝ ለመስራት ያለውን ዝግጁነትም ገልጿል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ሙልጌታን እናመሰግናለን። ወደ ሌላ ዘገባ እናልፋለን። የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የነበረውን መደበኛ ስብሰባ አስመልክቶ ለደረሰበት ውሳኔ ትላንት መግለጫ አውጥቷል። በሚቀጥለው መስከረም ወር ላይ ለሚያካሄደው 12ኛ መደበኛ ድርጅታዊ ጉባኤ ላይ ለሚያቀርበው ረቂቅ ሪፖርት ተወያይቶ ነው መግለጫውን ያወጣው። ኮሚቴው በአሁኑ ሰዓት በህዝቡና ከአባላቱ በስፋት እየተነሱ ላሉ የልማትና የዲሞክራሲ ጥያቄዎች እየመለሰ ግንባር ቀደም አታጋይ ድርጅት ለመሆን ቆርጦ መነሳቱን የገለጸው ከማዕከላዊ ኮሚቴ ስብሰባው ላይ ስላገዳቸው ከፍተኛና ነባር አመራሮች ዝርዝር ጉዳይ መግለጫው ያብራራው ነገር የለም። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ማዕከላዊ ኮሚቴው በመስከረም ወር ላይ ለሚያካሂደው የብአዴን 12ኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት በስፋት ተወያይቶ ውሳኔ ላይ የደረሰባቸውን ነው በመግለጫው ያተተው። በዚህም ብአዴን አሁን የተጀመረውን ሀገራዊና ክልላዊ ለውጥ ለማስቀጠል የማዕከላዊ ኮሚቴ አባላቱ ጥልቀት ያለው ውይይት እንዳደረጉና በግንባር ቀደም ከህዝቡ ጎን በመሆን አታጋይ ድርጅት ለመሆን ቆርጦ የተነሳ መሆኑን ነው የተገለጸው። በህዝቡና በአባላቱ ዘንድ በስፋት እየተነሱ የነበሩ እንደ የአማራ ብሔርተኝነት፣ የማንነትና የወሰን ጥያቄዎች፣ የህገ መንግስት መሻሻል፣ የግለሰብ መብት መተካካት፣ የልማት ድርጅቶች ባለቤትነት እና የኢትዮ ሱዳን ድንበር ጉዳይ ኮሚቴው ትኩረት ሰጥቶ እንደተወያየባቸውና አፋጣኝ ምላሽ ለመስጠትም በዝግጅት ላይ እንደሆነ መግለጫው አስታውቋል። የህዝቡንና የአባላቱን ፍላጎት መሰረት ያደረገ ከወቅቱ ጋር አብሮ የሚራመድ የድርጅቱ ፕሮግራምና የመተዳደሪያ ደንብ ለማሻሻል እንደሚያስፈልግ ድርጅቱ አምኗል ይላል መግለጫው። ባለፉት ዓመታት ክልሉን ጨምሮ በመላው የኢትዮጵያ ህዝብ የመፈናቀል መሰደድ፣ ለህይወትና ንብረት መውደም ምክንያት የሆኑ የወሰንና የማንነት ጥያቄዎች ላይ ህገ መንግስቱን መሰረት አድርጎ እንዲካለል ብአዴን ትግል እንደሚያደርግ የጠቆመው መግለጫው ህገ መንግስቱን ለማሻሻል በቁርጠኝነት እንደሚሰራ ጨምሮ ጠቅሷል። የግለሰብ መብት የሚከበርበትን ስርዓት እውን አደርጋለሁ ያለው ብአዴን መተካካትን በተመለከተ የተማረውን ወጣት ማዕከል ያደረገ የአመራር ምልመላና ግንባታ ስራ እንደሚያካሄድ ጠቁሟል። ከለውጡ እንቅስቃሴ ጋር አብረው መጓዝ በተሳናቸው ከፍተኛ አመራሮች ላይም እርምጃ መውሰዱን ነው የገለጸው። ድርጅቱ ራሱን የማጥራት እንቅስቃሴውን አጠናክሮ እንደሚቀጥልና በ12ኛ ድርጅታዊ መደበኛ ጉባኤው ላይም ይህንን ግምት ውስጥ ያስገባ ውሳኔ እንደሚያስተላልፍ ጠቁሟል። የመንግስት የልማት ድርጅቶች ግልጽነትና ተጠያቂነት ባለው ስርዓት መመራት እንዳለባቸው ያመነው ድርጅቱ እንደ ጥረት ኮርፖሬትና አብቁተ የተባሉ የልማት ድርጅቶች ተጠሪነታቸው ለክልሉ መንግስት እንዲሆኑ የፖለቲካ ውሳኔ መወሰኑ ተገልጿል። አፈጻጸሙ ህጉን ተከትሎ ተግባራዊ ይደረጋል ተብሏል። መግለጫው በኢትዮ ሱዳን ድንበር ላይ አርሶ አደሮችን እያጋጨ ያለውን በተለይ በመተማ ወረዳ ልዩ ስሙ ደለሎ በተባለው አካባቢ ታሪካዊ ዳራውንና ነባር የይዞታ መብቶችን ያላስጠበቀ፣ የሚመለከታቸውን አካላት ያላሳተፈና የጋራ አቋም ያልተያዘበት እንደነበርና በዚህም የብአዴን አመራሮችን ከህዝብ ጋር ያራራቀ እንደነበር አውስቷል። በሌላ በኩል በቋራ ወረዳ ልዩ ስሙ ነፍስ ገበያ በተባለ አካባቢ በጊዜያዊነት ሰፍሮ የነበረው የሱዳን ወታደር ከጊዜ ወደ ጊዜ ግዛቱን እያሰፋና ቋሚ ካምፕ እየገነባ ይገኛል። የካምፑ መኖር ደግሞ የድንበሩን ጉዳይ ይበልጥ እያወሳሰበው መሆኑን በስፋት የገመገመው ማዕከላዊ ኮሚቴው የሱዳን ወታደር ከዚያ ስፍራ በፍጥነት ለቆ እንዲወጣ የወሰነ ሲሆን የፌዴራል መንግስቱም ይህንን እንዲያስፈጽም ተጠይቋል። በመግለጫው እስከ 12ኛው ድርጅታዊ መደበኛ ጉባኤ ድረስ ከማዕከላዊ ኮሚቴ አባልነታቸው ስለታገዱት ነባር አመራሮች ግን በመግለጫው ምንም የተባለ ዝርዝር ጉዳይ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶ
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማቢል ያበረው ነበር። የምሽቱ ስርጭት መሐንዲስ ቶማስ፣ እናስተናግዳቸው ያመሸ ነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገ ጉዞ እንገናኝ።
ኩን ራዲዮ ሰገለ አሜሪካቲ